ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ወንመቻችን። ዛሬ ማክሰኞ ጥር 12 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም አገርን ለማዳን ካለፈው መማር በሚል ርዕስ የቀረበውን የፍኖተ ዲሞክራሲ የዕለቱን ሐተታ እናስከትላለን። በመከታተልም ከዝግጅት ክፍላችን የቀረቡ ወቅታዊ ትንታኔዎችን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው። ሰኞ ጥር 11 ቀን በጎንደር የእንጨት ርብራብ በመደርመሱ ምክንያት የሞቱት ሰዎች ቁጥር 10 መድረሱን የጎንደር ዩኒቨርሲቲ ሆስፒታል ኃላፊዎችና ፖሊስ ከሰጡት መግለጫ ለማወቅ ተችሏል። ህይወታቸውን ካጡ ሰዎች መካከል ሁለት ሴቶች ሲሆኑ አንደኛው አንድ አመት ህፃን መሆኑም ተገልጿል። በአጠቃላይ ጉዳት የደረሰባቸው ሰዎች 250 ሲሆኑ ብዙዎቹ ታክመው ወደ የቤታቸው የተመለሱ መሆናቸውንና ወደ 80 የሚደርሱ ሰዎች አሁንም በሆስፒታል ውስጥ ህክምና እየተደረገላቸው መሆኑ ተነግሯል። ከተጎዱት ሰዎች መካከል ሁለቱ ለተሻለ ህክምና ወደ አዲስ አበባ እንደሚላኩም ተገልጿል። በተያያዘ ዜና ሰኞ ጥር 11 ቀን በሐረር ከተማ በተሰነዘረ ጥቃት በአራት ሰላማዊ ሰዎችና በ15 የጸጥታ ኃይል አባላት ላይ የአካል ጉዳት የደረሰ መሆኑን የሐረር ፖሊስ ኃላፊዎች ይፋ አድርገዋል። አንዳንድ የንግድ ቦታዎችና እንዲሁም የሪፍት ቫሊ ዩኒቨርሲቲ ካምፓስ ጉዳት እንደደረሰባቸው የተነገረ ሲሆን በከተማ ውስጥ ያለው የድርጅቱ ጽህፈት ቤት መሰበሩንና ንብረት የወደመበት መሆኑን የኦሮሞ ፌዴራል ኮንግረስ ኃላፊዎች ገልጸዋል። ጥቃቱን አድርሰዋል የተባሉ ከ20 የሚበልጡ ሰዎች በቁጥጥር ስር መደረጋቸውን የከተማው ኃላፊዎች ተናግረዋል። በድሬዳዋ በተከሰተው ውከትም በሰውና በንብረት ላይ ጉዳት የደረሰ መሆኑንና ማክሰኞም በሳፒያን ጓሮ በሚባል ሰፈር ጥቃቱ ቀጥሎ ሁለት ሰዎች መገደላቸውን የዓይን እማኞች ተናግረዋል። በምዕራብና በመስራቅ ወለጋ ኢንተርኔት የስልክና የስልክ አገልግሎት ከተቋረጠ በርካታ ሳምንታት ያለፉ ሲሆን የኢትዮ ቴሌኮም ኃላፊ ስለ ድርጅቱ እንቅስቃሴ ማብራሪያ ስትሰጥ በአካባቢው አገልግሎት መቋረጡን አምና ይቅርታ ጠይቃ ችግሩ ከጸጥታና ከደህንነት ጋር የተያያዘ ስለሆነ የሚመለከተው አካል መልስ ይሰጥበታል ብላለች። አገዛዙ በኩል እስካሁን ምንም የተሰጠ መግለጫ ባይኖርም በአካባቢው አሁንም ጦርነት እየተካሄደ መሆኑን ከስፍራው ከተገኙ መረጃዎች ማወቅ ተችሏል። አገዛዙ 7.5 ቢሊዮን ዶላር ዋጋ ያላቸውን የአገሪቱን የንግድና የምርት ተቋሞች ለውጭ ባለሀብቶች ለመሸጥ ኢላማ አድርጎ እየተንቀሳቀሰ መሆኑን ብሉምበርግ የተባለው የዜና ተቋም ዘግቧል። ለውጭ ባለሀብቶች ከሚቸበቸቡት ተቋሞች መካከል የስኳር ፋብሪካዎች፣ ኢትዮ ቴሌኮም በከፊል፣ የባቡር አገልግሎት ተቋምና ሌሎች እንደሚገኙበት የዜናው ተቋም ከአገዛዙ ባለስልጣኖች ያገኘውን መረጃ ዋቢ በማድረግ ገልጿል። አገሪቱ ወደ ውጭ የምትልካቸው ምርቶች እየቀነሱ መሄዳቸውና 27 ቢሊዮን ዶላር የሚሆነው የአገሪቱ የውጭ ዕዳ በየጊዜው እየጨመረ መሄዱ ኢኮኖሚውን አሳሳቢ ሁኔታ ላይ ጥሎታል። የዓለም ባንክ የመንግስቱን የበጀት እጥረት ለማሟላት 5 ቢሊዮን ዶላር በብድር መልክ ለመስጠት ቃል መግባቱ፣ እነ ሳውዲና ኢምሬት የመሳሰሉ ሀብታም የአረብ አገሮች በብድር ስም ለመስጠት ዝግጁ መሆናቸውና ቻይና የብድር አከፋፈሉን ማራዘሟ የሚታወቅ ቢሆንም እነዚህ ሁሉ ተደማምረው ውስብስብ እያደረጉ የሚሄዱትን የኢኮኖሚ በቀላሉ ሊያስወግዱ እንደማይችሉ ይገመታል ተብሏል። አገዛዙ ከዓለም የገንዘብ ድርጅት ድጋፍ ቢኖረውም ኢኮኖሚውን በተገቢው መንገድ እያስኬደው አለመሆኑ ይታያል በማለት ተቋሙ ዘግቧል። በጥቁር ገበያ ያለው የውጭ ምንዛሪ ህጋዊ ከሆነው የውጭ ምንዛሪ በ30% ያህል ሊበልጥ መቻሉና እንዲሁም ከ120 በሆነ መጠን በማደግ ላይ የሚገኘው የምግብ ዋጋ ግሽበት ኢኮኖሚው ከፍተኛ ችግር እንዳለበት አመላካች ነው ብሏል። በአሁኑ ወቅት በይፋ የሚታየው የፖለቲካ ችግር ሲጨመር አንዳንድ የውጭ ባለሀብቶች በአገሪቱ ውስጥ መዋለ ንዋይ ለማፍሰስ ወደ ኋላ ሲሉ ይታያሉ ብሏል። ካለፈው ወር ጀምሮ በደቡብ ጉጂ ዞንና በሶማሌ ሸበሌ ዞን የኮሌራ በሽታ 1045 ሰዎችን ያጠቃ መሆኑ ሲገለጽ ቢያንስ 24 ሰዎች እንደሞቱ ተነግሯል። በሽታው ከፍተኛ ደረጃ ያጠቃው በደቡብ አካባቢ የሚገኙትን የደቡብ ኦሞና የጎፋ ዞኖችን ሲሆን በእነዚህ አካባቢዎች ቢያንስ 970 ሰዎች መጠቃታቸውና በበሽታው ከታመሙት መካከል ቢያንስ 18 እንደሞቱ ታውቋል። በሽታው በገባባቸው ቦታዎች ባለም አቀፍ የሰብአዊ ድርጅቶች ትብብር ያስቸኳይ ጊዜ እርዳታ ጣቢያዎች የተቋቋሙ መሆናቸውና የበሽታው ይዞታም እየተገመገመ መሆኑ ተነግሯል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። የማክሰኞ አገርን ለማዳን ካለፈው መማር ተጨባጭ ሁኔታ ስናይ በብዙ መስክ ቅር የሚያሰኝና የጎደለ ነገር ይታየናል። አገራችን ኢትዮጵያ ለከፋ አደጋ ተጋልጣለችና ስጋትና ጭንቀታችን መጨመሩ የሚጠበቅ ነው። ዘረኝነት ከሰፈነብን 27 ዓመታት ቢያልፉም ይህንኛው ደግሞ አውሬና ጨካኝ ከወያኔ በባሰ ይሉኝታ ቢስም ነው። በኢትዮጵያ ያንዱን አገዛዝ ስህተት ቀጣዩ ይደግመዋል ያብሰዋል እንጂ ትምህርት ወስዶ ከስህተቱ ሲቆጠብ ለማየት አልታደልንም። ወያኔ የራሱን አባላትና የክልሉን ተወላጆች በብዛት ሾመ ተብሎ ሲወገዝ የነበረውን ያልሰሙ ይመስል የዘንድሮቹ ደግሞ 20 ጀነራል ቢሾሙ 17ቱ ኦሮሞዎች መሆናቸው ያው ስህተትን ደገሙ እንጂ ተማሩ አያሰኝም። ጭቆናና ህገወጥነት ቀጣይ መሆኑ እንዳለ ሆኖ ለህዝብ የሚያሳስበው የራሱ ሁኔታና የትግሉ ይዘት በመሆኑ ትኩረታችንም በዚሁ ላይ ይሆናል። የጎደለውን ለማሟላት የተሳሳተውን ለማረም ስህተቶቹ የህዝብም የድርጅቶችም የመሆሮችም መሆናቸው ደግሞ ጫና ተሰጥቶት መቅረብ ያለበት ነው። የመጀመሪያው ስህተት ለዘረኞች ጊዜ መስጠታችንና በላያችን ላይ እንዲጨፍሩ ማድረጋችን ነው። ይህ ህዝብንም በስፋት ምሁሮችና ድርጅቶችን በተለይ ይመለከታል። መለስ ብለን ከታሪክ ልንማር ብንጥር ኖሮ ደርግም ወያኔም ለውጥ አምጪነን ብለው ዓለምንም ደም ኢትዮጵያ ትቅደም ብለው ጊዜያዊ መንግስትነን ብለው የሽግግር መንግስትነን ብለው በስልጣን መደላደላቸውን መገንዘብ በቻልን ነበር። እነዚህኞቹ ደግሞ በአሜሪካ የተመከሩና በሐሰት አጥንታይ ዶክተሮች የተደገፉ በመሆናቸው ወደ ስልጣን ሲመጡ የህዝብን ፍላጎት በሚገባ በማወቃቸው ከሁሉም በላይ ኢትዮጵያዊ ዴሞክራሲያዊ ለውጥ አምጪ አሻጋሪ ነን ብለው ነበር። ሰርቶላቸው ብዙ ሰው አደናገሩ። ያያባው እጪ በባልታቸው ያልተታለለ አልነበረም ብንል ማጋነን አይሆንም። ተጨበጨበላቸውና ቀጣይ መሆን አለበት ስንለውና ስንደማለት የቆየነው ትግል ተቋረጠ። ይህን ስህተት መገንዘብ አሁንም ያቃታቸው ከርሶ አደሮቹ ብቻ አይደሉም። በተለይ ምሁሮች ነን ባዮችና ጅዋጅዌ ፖለቲከኞችና ፕሮፌሰሮች ራሳቸውን በአያሌው አጋልጠው ህዝብን አሳፍረዋል። ክህደትን በተመለከተም ሰፊ ተመክሮ እያለን አድርባዮችና ባንዳዎች ያደናግሩን ዘንድ መፍቀዳችንም አልቀረምና ጎድቶናል። ገዢዎችም ሆኑ ባንዳዎች ሁሌም አፈቅቤ ሆነው እንደሚቀርቡና የጭቃ ጅራፋቸውን ወደ ኋላ እንደሚያመጡ በበቂ ያየን ሆኖ ሳለ ዘንግተነው መላጫፉሹም በደረቁ ሲላጨን ተመቸናል። ውሻ በጨው የማይቀምሰውን አገዛዝ ለውጥ አምጪ ልንልን በቃል። ለስልጣን የሚቋመጡትን አትመኗቸው። ኃይሎችን ድርጅቶችን ስለራሳቸው ስለሚወሻክቱ ሳይሆን በስራቸው ገምግሟቸው ብለን ስንመክር የቆየን ቢሆንም የዘረኞችን ፕሮፓጋንዳና ቅጥፈት አምነን ልንደናገርላቸው በቃል። የለቀቁት የፖለቲካ እስረኛ በአብዛኛው የራሳቸውን ገለባዎች ሲሆን ሁሉን እንደለቀቁ አስመስለው ሲዋሹ ተቀበልን። ለውጥ መጣ ብለን ተሸወድ። ያለፈውን ልናስቀጥል ነው ብለው እየነገሩን የለም አናምንም ብለን ደረቅን። ግም ለግም ሲተቃቀፍና የሹሞቹ ተለምነው የመጡ እንግዶች እነ ኦነግና ባለሜንጫዎቹ ሲሆኑ የዚህ ትርጉም አልገባ አለን። ቡራዩ አጣዬ ደንፈሶ እስኪረዳን ድረስ ያ ሁሉ የህዝብ ደንፈሶና ሚሊዮኖች ተፈናቅለው አሁንም ሰለባ ከሆኑት የተወለዱት ምሁር በሉን ባዮችና ውዳቂ በአዴኖች አብኖች ከህዝብ ገዳዮች ጎን ደርቀው ቆመዋል። የአብን ዶክተር መሪ ዳውድ ኢብሳን ሲያወድስ የሰማነው በቂ መረጃ ሲሆን ከባዴንም ጋር ሆነን ምርጫ ገብተን አማራውን እንታደጋለን በሚል ሊያደናግሩ የጣሩት በቂ ምሳሌ ነው። ራሱን ግንቦት ሰባት ይል የነበረው ቡድንም ቢሆን ለህዝብ ቆሚያለሁ ብሎ በህዝብ ላይ ሲቀልድና ህብረት ከገንጣዮች ጋር ብሎ በሻቢያ ተዛስ ትግላችንን ሲጎዳና ሲነገደብን መቆየቱን ድርጅቶችን አጠቁ ከሚሉን በመጠንቀቅ ልናጋልጥ ስንሞክር የቆየንበት ነው። ዛሬ ለዘረኞች ሰግደው ምርጫ ብለው የተሰለፉ ወይም ሐቁን ለማስቀመጥ የሰገዱ የተጎነበሱ የህዝብ ወዳጆች ወይም ጠበቃዎች ሊሆኑ እንደማይችሉ ግልጽ ነው። ይህን በተመለከተም ሊያስተምረን የሚችል በርካታ ተመክሮ ገብተናልና ያን ዘንግቶ መወናበድ ያስወቅሳል ያስወግዛል ብንል አግባብ ያለው ነው። የነ ወይዘሮ ብርቱካን ሆነ የነ መረራ ጉዲና ኢትዮጵያዊነትም ማክተሙ ዛሬ አልታይ የሚለው ይኖር ይሆን? ኦነግ የግንጠላ መራ ግብሩን ቅንጣትም ሳይቀይር ሳይርም ለኢትዮጵያ እንደቆመ ወይም እንደሚቆም ኃይል አድርጎ መውሰድ ስህተት መሆኑን ዛሬም የማይረዱት ምን ልንላቸው ይገባል? የበደነው ወንጀለኞችን ያርባጉጉ ምስራቅ ወለጋ አራጆችን የደምቢዶሎ ቀሮችን እና ጋላሳ ዲልቦ ለንጮለታ ወዘት አይነት ነውረኞችን ያቀፈን አገዛዝ ምን ጊዜም ኢትዮጵያዊ ሊባል አይገባውም። አዜብ ጎላን ሆርለቆ ሌሎችን በሙስና ከተከሱ ከሚለው ይህ ዘረኛ አገዛዝ ከጭንቅላቱም ከስሩም የገለማና የበሰበሰ ለመሆኑ የወያኔን ስህተትና ስርዓት ሲቀጥል ያረጋግጥናው ነው። ዘረኝነት ኃጢአት ሐራም መሆኑን ሊያውቃል ቻለም ወያኔ ወደ ገባበት ማጥ እንደ እሪያ በተረኛነት እየገባ ነው። የወያኔ ለማታዊ ዴሞክራሲ የሊባይነ ደረቅ መልሶ ልብ ያደርቅ ያስተኛበት ወንዶታለ ዴሞክራሲንም ልማትንም ያመጣ ሳይሆን ትግራይ ትልማ ኢትዮጵያ ትድማን እንኳን እውን ሳያደርግ ያው ለወያኔ ብቻ ለነመለስ አዜብ አባይ ሲዩም ሰባትና መሰል ጅቦች የተቀመ መሆኑ ተጋልጦ ያለ የዘንድሮቹ ያው ትላንት ወያኔዎች ደግሞ አንዴም ገዳ አንዴም መደመር ይያሉ ጥራዝነት ተቅለፈፋን ቢያሰሙም በመሰረቱ የኦሮሚያ ጠባብ ዘረኛ ፖለቲካን መከተላቸውና ማስፈናቸው ሚስጥር አይደለም። ታሪክ ሊበርዙና ውሸት ሊያነክሱ የትምርት ሰነዶችን ሊቀያይሩ ተነስተዋል። አዲስ አበባንም የኦሮሞና ፊንፊኔ ለማድረግ አበክረው እየጣሩ ናቸው። ሌላውን ማፈናቀሉና ዘር ማጥላት ዘመቻው አልቆበም ሊስፋፋ ሊተናከር ተቀዷል እንጂ እነሱ እንደሞላላት ድመት ሳምባ ያማርጣሉ። ህዝብ ግን ከ30 ከመቶ በላይ በሆነ የኑሮ ውድነትና ድህነት ችግር ይጠበሳል። ምንም ቢሆን ምን ረሃብ አይለመድም። ችግር የቤት ልጅ ሆንኩ ቢልም ስቃይ መከራ መሆኑ አይቀንስም። ይህን መታገልና ሰፊውን ህዝብ አደረጃጅቶ መዋደቅ ሲገባ ካለፈው ስህተትም ጸጋም ተመክሮ የሚቀስሙትን ትምህርትም ቢብለው በዚያው ባቸከን በፈጀን መዳከርን የመረጡ እንዳሉም እያየን ነው። ትግሉ ቀጣይና ሁለገብ መሆን አለበት። የዘንድሮቹ ታጋይ በሉን ባዮች ግን ጀመር አድርገው ትንሽም ሳይገፉ ሸብረክ ብለው ትግሉን አቁመው ካገዛዙ ጋር ሊሰምሩ ከጫማው ስር ይደፋሉ። ምርጫ ባዮቹን ከዚህ ማስተለፉ ትክክል ነው። ትግል ቀጣይና ግቡንም የሚያውቅ መሆን አለበት። በራሱ ላይ ሰልፍ የሚፈቅድ አምባገነን ስርዓት ከቶም የለምና ሰፍ አልፈቀዱልንም ብሎ ወይም ገዢዎች በሚከፍቱት በረት ብቻ ተቆልኩሎ ትግል የለም። ያን ትውልድ በአባይ ምላሳቸው የሚጠርቡት እስቲ አደብ ይግዙና ወኔንም አደረጃጀትንም ቀርጣይ ቆራጥ ትግል ማካሄድን ከሱ አይማሩ እንላቸዋለን። ታጋይነታቸው ብቻ ሳይሆን ኢትዮጵያዊነታቸውም ራሱ ቃርሚያቢስ ምታት ሆኖ ተገኝቷልና ሀቅን ከወደዱ ሊታረሙ ሊማሩ ይገባቸዋል። ፈረንጅ የለገሳቸው ወይም ከፍለው የገዙትን ታፔላ የተደናቆሩ ማፈሪያ ዘረኞች መሆናቸውን ከቶም ሊደብቅላቸው አልቻሉም። ከዚያ ትውልድ ደግሞ ሊማሩ የሚገባቸው አንዱ አብይ ጉዳይ ወኔን ይመለከታል። ያ ትውልድ የድርጅቱንና የአገሩን ሰንደቅ እያውለበለበ ሞትን ደፍሮ ተጋፍጧል። መስዋዕትነትንም ለአገሩ ተቀብሏል። ችሎታው የከዳው ትውልድ አልነበረም። ልቡም አልከዳውም። ውሃ ገብቶ እንደ ዛሬዎቹ አላላበውም። ውለታ ገብቶ ቃል ኪዳኑን ጥይት ሲጮህ አልካደም አላፈረሰም። ገበያው ሲደራና ጉርሻው ዳጎስ ሲል ኢትዮጵያዊነቱን ክዶ ጠባብ ብሔረተኛ አልሆነም። የዚህ አኩሪ ትውልድን ተመክሮ ሕያው አድርገን ወራሽም ሆነን እንገኝ። ውድቀት ለባንዳ አንጃና አገር ከጂዎች ጸረ ዘረኛ ትግላችን ተጠናክሮ ይቀጥል። ኢትዮጵያዊነት ያቸንፋል።
Oh. የህዝቡን መብት አፋኝ የዲሞክራሲ ጠበቃ መሆን አይችልም። የመናገርና የመጻፍት መብት የዲሞክራሲ መብት ነው። መብትነቱ የሚረጋገጠው የመንግስት ባለስልጣን ከሆነ ብቻ ነው። ከዚህ ውጪ መብት አለኝ ብሎ የሚቀናቃ ማረፊያው ዘጥያ እንደሆነ ተደጋግሞ ተስተውሏል። ያውም ግርፈቱና መሰልስቃዩ ከቀረለት ሬዎች በተንደላቀቀ ሁኔታ መልእክታቸውን ስላስተላለፉ የዲሞክራሲ መብት ተከበረ ይሉናል። የተከበረው ግን የዲሞክራሲ መብት ሳይሆን የነሱ ገደብ የለሽ ድንፋታ ያለምንም ስጋት መከናወኑ ብቻ ነው። አገራችን ውስጥ በታየው ያገዛዞች ድንፋታ የኢትዮጵያ ህዝብ ከሰማይ የወረደ መና ሲመገብ ከርሟል። መንግስቱ ኃይለ ማርያም ያለምንም ደም ያለ ሲደሰኩር የነበረው ባደው መፈክር ጭምብሉ ሲጋለጥ የታየው ፋሽዝም ሲከናወን ነው። መለስ ዜናዊ መስቀል አደባባይ የተደረገውን ህዝበ ትዕይንት ይህ ማዕበል ብሎ ሲል ቀጣይ አጥለቅላቂ ማዕበል እንደሚመጣ ሳያውቀው ቀርቷል ነበርም። ብቻ ህዝብን ማወናበድ አስፈላጊ ስለሆነበት ነው። አጅ ማውጣትና መመሪያ መቀየር የድንጉጥ ገዢዎች ተደጋጋሚ ተግባር ነው። የመድረኩን ዲስኩር ያለ ተቀናቃኝ ከሆነ ይፈልጉታል። ምክንያቱም በልመና የሚድኑ ስለሚመስላቸው ለህዝብ አልቅሰው አስለቅሰው ማለፍ ይፈልጋሉ። የህዝብን መብት ከማክበር ይልቅ ለመመጥን ምርጫቸው የሚያደርጉት ምርጫ መጣ ሲባሉ ነው። አዲሱን መሪ ልጁ የሚያደርገው ደግሞ ያለምንም ሀፍረት ህዝቡ ሲገደል ህፃናት ሲታረዱ ወጣቶች ያለ ጥፋታቸው ወህኒ ሲጓዙ ያየ ያወቀ እሱ ሳይውቀው የሚፈጸም አስመስሎ ለመዋሸት መጥፈሩ ነው። ድምሩን ህዝቡ ደንቁሮ አለዋቂ አድርጎ ማየቱ ነው ቅሌታምነቱን የሚያሳየው። እንኳንስ የሚናገረውን የሚያስበው ከየት በተሰጠው መመሪያ እንደሆነ ህዝቡ የሚያውቅ አይመስለውም። የሱመሪ ራሱን ሳይሆን የላኪዎቹን ሐሳብ የሚነበነብ መሆኑን ጠንቅቆ ያውቀዋል ህዝብ። የኢትዮጵያና ስታለቅስ ለመኖሯ ከተቆረቆረ አሁንም በቀሮ መንጫ የሚታረደው ልጇን ደም በመበቀል ወንጀለኛን በህግ ፊት አቅርቦ ውሳኔ በመስጠት እንባዋን ባበሰላት ነበር። ህጉ ህግ እንኳን ባይኖር በሰባዊነት ቀጣይ ግድያን ባስቆመላት ነበር። የናትን ባን ለማስቆም ድለላይሻውም የሚያስፈልገው ልባዊ ፈቃደኝነትን በህዝብ ማመንን ነው። የኢትዮጵያ ህዝብ ሰቆቃ ለማታለያ የምርጫ ሰበካ ሊውል አይችልም። ይሄ ህዝብን መናቅ ነው። የናቶችን አሳዛኝ ታሪክ አውርቶ እየታረደ የሚሞትን ህፃንን ሰቆቃ መደበቅ ይቻላል ብሎ የሚያምን ካለ ጅል ወያኔ ብቻ ነው። የኢትዮጵያ እናት ተሰቃይታ ያሳደገችው ልጇን በዩኒቨርሲቲዎቹ ሳይቀር እያስገደሉባት ወዳጅ መስሎ ለመታየት መሞከር ራስን ከማቀል ያለፈ አይሆንም። አዛኝ ቅቤ አንጓችነቱን አስቀርቶ በሐቅ ለወጣቶች ለህፃናት ለእናቶችና በጠቅላላው ለህዝቡ መብት መቆም ለሀገር ህልውናና ብልጽግና መመኘት ተግባር ይጠይቃል። ባዶ ልፈፋ ፋይዳ አይሰጥም። ምናባዊ ታሪክ እየፈጠሩ ማነብነብ ማንንም ሊያሳምን አይችልም። ምናልባት ሆዴባ ሳትንናት ማስለቀስ ይቻል ይሆናል። ያ ማለት ደግሞ ታማኝነትን የሚያስገኝ ሀቅ ነው ማለት አይደለም። እንዲያውም ያዋርዳል፣ ያስተዛዝባል፣ የራስን ድንቁርና ያጋልጣል። የሚያተርፈው ነገር ቢኖር ያንን ብቻ ነው። ለኢትዮጵያ ህዝብ ለናቶችና ለህፃናት ክብር ያለው መሪ ሊያደርገው የሚገባው ወደ ግጭት የሚወስደው መንገድ አስቀርቶ በሰላም የሚኖርበትን ሁኔታ ማመቻቸት ነው። ያፓ ባለመሰልቸት የሽግግር መንግስትን አስፈላጊነት ሲገልጽ ህዝቡን ከግጭት ሀገርን ከትርምስ ለማውጣት እንዲያስችል በማለት ነው። አንዳንዶች የሚመኙት ምርጫ በዚህ ሁኔታ ሊደረግ እንደማይችል እየገባቸው መምጣቱ ያስደስታል። በአሁኑ የሀገሪቱ ሁኔታ ምርጫን እንደመፍቴ መቁጠሩ ከእብድነት የሚያንስ አይደለም። በጥምቀትና በህዳር የፀሐይ ወራት ሽፍታ ማስቆም ያቃተው አገዛዝ በነሐሴ ክረምት ወራት ኮሮጆ ገልባጭን ይቆጣጠራል ብሎ ከመመኘት ውጪ ግብዝነት የለም። እንደ ኢህአፓ የእምነት የሽግግር መንግስት የውይይት መድረክ ፈጥሮ ማንንም ባላገለለ መልኩ በሰላም ሊያሸጋግር የሚችል ሁኔታን ማመቻቸት ለህዝብ ውለታ ከመዋል ያነሰ ተደርጎ አይስተዋልም። አዲሱ ሽም በርግጥም የሚያወራውን የሚመስል ከሆነ የራሱን ክብር ዝቅ አርጎ የህዝብንና የሀገርን ክብር አስቀድሞ የሽግግር መንግስት ሆነ እንዲሆን የድርሻውን መወጣት ነው ያለው አማራጭ። ከዚህ ውጪ ሀገርን በሰበካ ዲስኩር ብቻ ማትረፍ ቀልድ ነው። የኢትዮጵያ ህዝብ ከመንግስቱም በላይ ህልውናው በአደጋ ላይ መሆኑን ተገንዝቦ ከጨብጨባና ካላስፈላጊ ለቅሶ ተቆጥቦ የጎሳ ልሂቃን እየመዘኑበት መሆኑን ተረድቶ ለትግል መዘጋጀት ግዴታው ነው። ከዚህ ውጪ አማራጭ በዘር መንጫ መቀላት ብቻ ነው። የሹሞች ዲስኩር ካዳራሽ ሲወጣል ታየም ባዳራሽ ያለቅሳል ያስለቅሳል እንጂ ወንጀለኞችን ለህግ ለማቅረብ አቅም እንደሌለው የታየ ጉዳይ ነው። ድል ለኢትዮጵያ ህዝብ። አሳብ ከመአለም እንተኑ እንዳይመሽ ሲሽ የተዳን ዛረደን ወደባናየን በሐሳብ ከመአለም እንተኑ እንዳይመሽ ሲሽ የተዳን ዛረደን
ተሳሳትኩም። ከህይወት አሰፋ አልተሳሳትኩም። ምርጫዬ ምርጫ ነው። ማንንም ያልገባበት የሚያምነኝ የማምነው። አልተሳሳትኩም። ምርጫዬ ግሩም ነው። ከኢህአፓ በላይ ለሀገር ታማኝ ማን ነው? በላል በልሃ ሙግት እስኪንግጠም በርሱኔ ልረታ ልሸነፍ ግድ የለም። ድሃ በመሆኔ ድሃውን መምረጤ ከሳም ብጠላ ነው እርሱም ማስበለጤ። ስንቶች መሃል ሜዳ ተዝረክርከው ቀርተው ስንቶች ከሰው በራፍ ለቁራሽ እንጀራ ያዛዥ ጫማ ልሰው ስንቶች ደግሞ ለከርስ ጌታ ዳሪ ገብተው ክቡር ስሙን ይዞ ዛሬ እኮ የምናየው ለከርስ ያልወደቀው ድሃው ኢህአፓ ነው። ለከርስማ ቢያድር ጥቅም ቢያታልለው ፈተናውን ባያልፍ ክብር ባይናፍቀው እንኳንስ ልወደው መች ስሙን ላነሳው ግና ውርደት ሽጦ ክብር በመግዛቱ እኔ እና መሰሎች ይገባን በግዛቱ። ስለዚህ አዎ ስለዚህ አየነው ገመትነው እድሜ ልካችንን ለመንበት ብንሞት የት ነው ጥፋታችን? እውነተኛ መንገድ እውነተኛ መስመር ጥርት ያለሽ ጉዞን ተከትሎ መኖር ለመልካም ህሊና ጥሩ ምግብ ነበር። ስለዚህ ልክ ነኛው አልተሳሳትኩም። ምርጫዬም ልክ ነው። ይሐፋን አልተውኩም።
ወን ከቡሻሻ የመጣው የአዲስ አበባ ልጅ ሰነፍ በመሆኑ ነው። በአንድ ወቅት አዲሱ ሹም እኔ ከቡሻሻ የመጣሁት የአዲስ አበባ ልጅ ሰነፍ በመሆኑ ነው በማለት ሲናገር ብዙዎችን አስገርሟል። እዚህ አይነቱ ቀልድ አይሉት ስለቃ ሆን ተብሎ በንግግሮቹ መሃል የሚሰነቅራቸው እንደሆነ ተደጋግሞ ተስተውሏል። ጣየግል መንገድን ለማሳመር ሲባል ሌሎቹን አኮስምኖ መመልከት ያመጣው ችግርም ነው። የአዲስ አበባ ልጅ ሊከበር እንጂ ሊናቅ የሚገባው ነበርም። የአዲስ አበባ ልጅ ባጋጣሚ ያገኘውን የተሻለ እድል ለብቻ ይላድርግ ብሎ የተስገበገበ ሳይሆን ያየውን ያገኘውን ሁሉ ለማካፈል የጣረ የገጠርን ወገኑን ያስተዋወሰ አልፎም ጉስቁልናውን ለማጋራት በየአደባባዩ ህይወቱን የሰጠ ብርቅዬ ትውልድ መሆኑን ለማወቅ ዶክተር መባልን አይጠይቅም። እርግጥ ነው የአዲስ አበባ ነዋሪ የተናቀ መሆኑ በላዩ ላይ ቤቱ እየተደረመሰ ከመኖሪያው ሲባረር ለልማት ለእድገት የሚል ማጭበርበሪያ ቃልና ቃልን አምኖና ተቀብሎ በየጥሻው ሲጣል እንኳን ለራሴ ለሰው ይተርፋል ነፍሴ ብሎ አለመፎከሩ ባለፈው መስዋዕትነቱ አለመኩራራቱ ሁሉም ነገር ለሀገርና ለህዝብ በጎነት ከዋለ ይሁን ማለቱ እንደሞኝ አስቆጥሮት ይሆናል። ያደርስ ይስተዋልም የባለ ቆንጨራዎች መደንፊያና መባረቂያ መሆኑ ወርቅ ላበደረ ጠጠር እንዲሉ ሆኗል። አዲስ አበባ የኢትዮጵያን ሁሉ መኖሪያ ሆና ቆየች እንጂ ያማራ ብቻ አልነበረችም። ጎጠኞች እንደሚሉት አዲስ አበባ ያማራ ከተማ ከነበረች አማራው ሌሎችን በቆንጨራ ያስፈራራ ውጡልኝ ሳይል በመቅረቱ የሚመሰገን እንጂ የሚሰደብ መሆን የለበትም። ለአንድነት ለፍቅር ለብልጽግና ያደረገው በጎ ተግባር ነውና የአዲስ አበባ ወጣት እንደሌሎች ሁሉ ለሰንደቅ ዓላማው ለታሪኩ የቆመ ነው። ይህንን እንደ ድክመት ቆጥረው የሚዛበቱ እፍቱ ሰንደቅ ዓላማውን የሚወረውሩ ታይተዋል። የአንድነት ዓላማም ከጎሳ መታወቂያ ባነሰ ሁኔታ ሲከበር ተስተውሏል። ይህ ሁሉ ድርጊት የአዲስ አበባን ወጣት ለምን አስናቀው አያስብልም። እንደ ጎንደርና ባህር ዳር ወጣቶች ኢትዮጵያውያን በሙሉ የሀገር ፍቅራቸውን ማስመስከር ግዴታቸው መሆን ይኖርበታልና የዚያን ትውልድ መስዋዕትነት መገንዘብ የሚያቀተው ሰው ካለ በሁለት ምክንያቶች ተነሳ ሊሆን ይችላል። አንደኛው የተክለሰብ ልዕልናን ለማነገስ የሚጠር ከሆነ፣ ሁለተኛው ደግሞ በጎጥ መርዝ ተመርዞ ሀገርንና ታሪክን በሲስተም ለማፍረስ የባዕዳን ተልኮ የተሰጠው ከሆነ ነው። በኢህአፓ ላይ ጥላቻ ያላቸው ሰዎች ከነዚህ ምክንያቶች በዘለለ የሚያስተውሉ አይደሉም። የዚያን ግዜው ትውልድ ስግብግብ አይደለም። መማር ለማስተዋል ይሁን ብሎ የሚያምን እንጂ አይኖቻችንን እንድንገልጥ ያደረገን ህዝቡ እየተቸገረ እኛ ለድሎት ለሀብት ለዝናን ሰራም ያለ ትውልድ ነው። ምኞቱ ተስፋው ሁሉ ኢትዮጵያን በእድገት ደረጃ ላይ ሆኖ ማየት ነው። ከዚህ የተለየ ዓላማ አልነበረውም። እንዲያውም ዲግሪ ቀርቶ ሁለተኛ ደረጃ የጨረሰ ስራ ፍለጋ የሚንከራተትበት ዘመን ስላልነበረ ድሎት አላጓጓውም። በማንኛውም ነገር ያስተማረኝ የኢትዮጵያ ህዝቡ ቅድሚያ ያገኝ ብሎ የታገለ ትውልድ ነው። ገበሬው የመሬቱ ባለቤት መሆን አለበት ትምርት ለሁሉም ይዳረስ የሚለው ከዋንኛ የዲሞክራሲ ጥያቄ ጋር ተለይቶ ያልታየ የመብት ጥያቄው ነበር ንጉሱ በተለያየ ወቅት በድራማ በግጥም ወዘተ ቢነገራቸውም አልፎም በቅርብ ሰዎቻቸው ለማስመስከር ቢጣርም አልተቻለም ያም ሆኖ ግን ትግልን መልክ እንዲያጣ ያደረገው በማያውቀው ነገር ውስጥ ዘሎ ገብቶ የትግል ረዳቶች የሆኑትን የቀድሞ ባለ ስልጣናትን በሙሉ የጨፈጨፈው ደርግ ነው ነቅናቂው ነቅንቆ ቢነቀንቀው የተነቀነቀው ነቅንቆ ጣለው እንዳለው ጎመራው በስንት ጉትጎታና የድንጋይ ውርወራ እንዲነቃ የሆነው የወታደረው ክፍል ባንዳንድ ወረው በሎች ትግሉን ተቀምቶ ለደረስንበት መከራ ዳረገን አንደበት ላጣ ህዝብ አንደበት ሆኖ በየአስፋልቱ ላይ በደርግ ጥይት የረገፈው የአዲስ አበባ ወጣት ግን ግንባር ቀደም ሆኖ ታገለ እንጂ ራሱን ለህዝቡ አሳልፎ ሰጠ እንጂ አዲሱ ሹም እንዳለው እሱ ከቡሻሽ እንዲመጣ የሆነው የአዲስ አበባ ወጣት በመስነፉ ሳይሆን የህይወት መስዋዕትነት በመክፈሉ መሆኑ ሊታወቅ ይገባል። ድል የኢትዮጵያ ህዝብ ነው።
ሰብናን ተላብተሽ እንደሆነስ አንቺና ታገሬስን ስግፍ ሳይየብሽ ነፍሰ በላ ነፍሰ ገዳ ሁላችሁን ጠረገብሽ ተናገሪ አንቻ ጠባክሽ ተጣሪ ከርተማዘንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምጥሽን ከፍ አርገሽ ተነስ ተነሱ ወይና አጥስክሽ ጥሪያቸው እንያን አላፍ አርበኞችሽ ውስጥ ያሰኛሽ እስላም ክርስቲያን ባርነትን ጠልተው ፋሽስትን ተጋፍተው መስዋዕት የሆኑት በጋዝ ተቀጣጥለው ለመላው ጥቁር ሕዝብ ተምሳሌ ላረጉሽ በደንብ አጥንታቸው ኢትዮጵያ ላስፋሽ እባክሽ ጥሪያቸው ድምፅሽን ከፍ አድርገሽ የሰማዕታት ያለ አዎ የሰማዕታት ያለ ብለሽ ጮክ አድርገሽ እኛን ወራርም ቆራርጠው ከጉድጓድ የጣሉ ያለምን ጥቁር ሕዝብ አንገት ቀና ያስባሉ እና አብርሃም እንደ ቦጫን በላይ ዘለቀ ባልቻባ ነፍሶ ሙሉ እንደታጠቀ ጩህና ተጣሪ ደጃች አህመድ ወንዱን ገረሱ ዱኪና ሀብተ ጊዮርጊስ ደናዴ ከነ ዝናራቸው እንዳያዙ ጎራል የጣይቱ ያለ አዎ የጣይቱ ያለ እምዬ ምኒልክ አሉላ አባ ነጋ ዘር አይደረስ ብለሽ ጩህና ተጣሪ ኃይለ ማርያም ማሞ ባልቻባ ነፍሱን ድምፅሽን ከፍ አድርገሽ አዎ እባክሽ ጥሪያቸው ያን ያላጸዷቸው ባንዳይ ባንዳ ልጆች የቡንቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልጠራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅለው ሆኗል አገራት ወያኔ በሚል ስም ትግራይ ውስጥ መሽገው የባሪያውን ስራት ድጋሚ መልሰው እየጠፈነጉ ያንዱን እጅ ካንዱ አንገት እየገረፉን የሰው ልጅ እንደ ከብት አቤት አንቺ አገር ምን አይነት ሰው ፈጠርሽ ወያኔ ሉ ሰይጣን ሰው በእሳት አጋይቶ የሚያሸት እንደታ እናም ፈጣሪ ምድሪቱ ምንድነው ዝምታሽ አንገት ማቀርቀብ እኛ ለኛ አልሆንም ሰማዕታት ይጠሩ እኛማ ዘረኞች ተልቦን ወናችን ተጋልጦ ረሃብ ቸነፈሩም ሞቱም በእኛ ፍጦ እጅ እግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀዬው ጋርዶን በዘር ተሸንሽነን በቋንቋ ተቆርጠን የወያኔን ስርዓት ዘመናዊውን በጀርባችን አዝለን ደማችን ይፈሳል ጧትና ማታ በቁም ተቀጥቅጠን እናም ተናገሪ አንቺ አገር ከርሰ ማጸንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምፅሽን ከፍ አርገሽ ተነሱ ወይና ቀስሽ ጥሪያቸው እኛን አላፍ አርበኞችሽ ያሰኛሻቸው ፈጣሪ አንቺ
ባለቤት ህዝብ ብቻ ነው። አንዴ ሳይሆን ከዚያም በላይ ለስርቆት እንዳመቸን የሚታወቅ ነው። ግርግር ለሌባ ያመቻል ይባላል። በግርግር ግን ለሌባ ለማመቸት የበኩላችንን እንደ ህዝብ አስተዋጽኦ ማድረጋችን ደግሞ ሊካድ የሚችል አይደለም። ባያሌ ትግል ለየካቲት አብዮትን በቃና መሰረታዊ ለውጥ ልናመጣም ስንችል አብዮቱ ሞግዚት ያውም ወታደር ከቶም አያስፈልገውም ብሎ እየተነገረ ለጮሌ መኮንኖች ጭብጨባ ተደርጎ የሰው ጭራት የሆነው ፋሽስት መንጌ መንጌ ተብሎ ድላችንን እንዳስረከብ የምንረሳው አይደለም። አሰቃቂ ሆኖ ያለው ደግሞ ይህ አረመኔ ከነ ጓደኞቹ ብዙ መቶ ሺህ ዜጎችን ወጣት ሽማግሌውን ከመተረና ከፈጀ በኋላ አሁንም ሊያደንቁት ሊያዳንቁት የሚፈልጉ ህሊና ቢሶች መኖራቸው ነው። ደርጉ ሊንኮታኮት ሲል ለሀገርና ለህዝብ የሚበጅ ሽግግር ለማድረግ ብዙ ጥረቶች ተደርገው በወያኔው ሰላይ በኮሎኔል ፍስሐ ደስታና በራሱ በመንግስቱ ሻጥርና እምቢተኝነት ከሽፎ ለወያኔ ጥርጊያ ተመቻችቷል። ተቃዋሚ ድርጅቶች የነበራቸውን ልዩነትና ቁርሾም ትተው ለሀገር ሲሉ ህብረትን ሊመሰርቱ ሲጥሩም የአሜሪካው ሲአይኤ ቅጥረኛ የሆኑት ሁሉ እነ ኤፍሬም ይስሐቅና ሌሎች ተቀናጅተው ይህን ጥረት ሊያዘገዩና ለወያኔ ሁኔታውን ሊያመቻቹ ጥረው ተሳክቶላቸዋል። ኢዲሀቅ ሊመሰረት የቻለው ዘግይቶ ሲሆን በሂደቱም ቦታ እንዳይኖረው ወያኔ፣ ሻዕቢያና አሜሪካ ተባብረው አድርገዋል። ወያኔ ስልጣን ከያዘ ለኢትዮጵያ መከራና መዘዝ መሆኑን ኢህአፓም ከወያኔ ከራሱ የከዱም ሁለት ዜጎች ቢገልጹም ሁሉም በጆሮ ላይ ተኝቶ ይባስ ብለው የደርግም አዳናቂ የነበረው አዛውንት ፕሮፌሰር ልጆቼ ብሎ አሞካሽቷቸው በኢህአፓ ላይ የከፈቱት ጦርነት ተማሪዎችን መግደላቸው አይመለከተንም በሚል ለወያኔ ማጨብጨቡ ሰፍኖ እንደነበርም እናውቃለን፣ አንረሳም። ሳይውል ሳያድርም በወያኔ የወሬ አናፋሽ ተቋሞች በመታገስ ዘረኛና አረመኔውን መለስ ዜናዊ መሌ መሌ ማለት መጀመሩንም በትዝብት ሰምተናል፣ አንረሳም። በየታሪክ ወሳኝ ማጠፊያ ግርግር እንበለውና ወሮበሎቹ ሲነሱ ስረቁን አይነት አመችተናቸው መገኘታችን የታየና አሁንም ሊታይ ቀና ቀና እያለ ነው። ሌቦቹ ታዲያ ቢሰርቁን ለምን ይፈረድባቸዋል? ሲካሄድ የቆየው ትግል ማለትም ከሶስት ዓመት በላይ በቀጣይነት ተካሂዶ ያለውና እየተካሄደ የምናየው ህዝባዊ ትግል ባለቤት ማንም ሳይሆን ህዝብ ራሱ ነው። የተወሰኑ ቡድኖች የምንመራው እኛንን ያሉት አይን ያወጣ ቅጥፈት መሆኑ ቢጋለጥም ይህናም ነው ኪሳቸውን ሲያራግፉ የተገኙ ዜጎች ጥቂት አልነበሩም። ሀቁን በተመለከተ ትክክለኛ ግንዛቤ ለመያዝ ተጨባጭ ሁኔታውን አለማወቅ ብቻ ሳይሆን እንደገና እንደገና ስሜታዊ መሆንና በግርግር ለሌባ ማመቸቱ ደርሶ ይህ የተባለው የምትሃት ጦር ከዋልድባ ወደ አዘዞ በእግሩ በትንሽ ቀን ደርሶ ጥቃት አድርሶ ወዲያው ወደ ዳንሻ ተመለሰ ሲባል እንኳ ይህ ለትዝብት ጋባዥ ጦር ልብ ወለድ መሆኑን መገንዘብ አቅቶ እንደነበር ያየነው ነው። ባላቸው አቅም ሁሉ በህዝቡ መሃል ገብተው የሰሩ የተንቀሳቀሱ ቢኖሩም የትግሉ ባለቤት ህዝቡ ብቻ መሆኑን መካድ የሚቻል አልነበረም። የሞከሩም ተጋልጠዋል። ወያኔን በብረት የተጋፈጡት ከአምባ ጊዮርጊስ እስከ ጸለምት በጎበዝ አለቆች እየተመሩ እንደነበረም ማወቅ ለሚፈልግ ሁሉ ተነግሮ ነበር። ግን ደሪባ ማመቸቱ ልማድ ሆነና ውዥንብር ሰፈነ። እስካሁንም በሌለ ጦር ድል ተገኘ እየተባለ በውጭ ሀገር ያለው ዜጋ ገንዘብ አምጣ በሚል በፖለቲካ ነጋዴዎች እየተመዘበረ መሆኑን እናያለን። ንገረው ንገረው እምቢ ካለ ውሸቱ ሲጋለጥና ኪሳራው ሲበዛበት ይረዳዋል ብለናል። ሙስሊም ዜጎቻችን የቀጣይ ትግል ልምድ አስፍነው ይህንንም ቢዘገይም ሌሎች ተቀብለው ከጎንደር እስከ አምቦ፣ ማጀቴ ወዘተ አስፋፍተውት እነሆ በአሁኑ ጊዜ ወሎንም አዳርሶ ያለው ትግል ሁሉ ባለቤቱ ህዝብ ነው። ጎንደርና ጎጃም፣ ወሎ፣ ሰሜን ሸዋ፣ ሲደማ ሲቀጠቀጥ የአማራ ተወካይ ተብዬው የወያኔ ተለጣፊ ሊቃወም ቀርቶ በልወባይ በመሆን ከወያኔ ጋር ተሰልፎ ህዝብን አውግዟል። አሁንም ያለው ሁኔታ ይህ ነው። እነ ማፈሪያ አዲሱ ታደሰና ገዶዎችን ያጤኗል። በኦሮሞዎች አካባቢ የሁሉ ግድያና ፍጅት ሲካሄድ የኦሮሞዎችን የመብት ትግል ለማደናቀፍ የተቋቋመው ኦህዴድ ተብዬው በወያኔ ተረጣቢነት የሚጠበቅበትን ሲያሟላ ቆየ እንጂ ከህዝብ ትግል ጋር ጣውንትነትን እንጂ ሌላ ምንም ግንኙነት አልነበረውም። የኦሮሞ ህዝብን ትግል ይህ ቡድንም ሆነ በውጭ ሀገር አለን የሚሉ ጠባቦችና ይህን ጠላ አባወራዎች ቅንጣትም እንዳልመሩት የሚታወቅ ነው። ታዲያ በአሁኑ ጊዜ ከወያኔ መለስተኛ ቅራኔ ገብተናል በሚል የትግሉ መሪ ህብረት ጠሪነን ብለው ተረጣፊ የነበሩ ግለሰቦች ብቅ ሲሉ የህዝብን ሚናና የትግል መሪነት ልንሰጣቸውና እንደገና በግለሰቦች አምልኮትና እምነት ልንሾፈር ከቶም ዝግጁ ሆነን ሰለባ ሆነን ህዝብን ለጉዳት ልናጋልጥ ዝግጁ ሆነን መገኘትም የለብንም። በወያኔ ተረጣፊዎች ዘንድ ከማንም በፊትና በሰፊው የቀስቀሳ ስራ የሰራው ኢህአፓ እነዚህ ከወያኔ መነጠሉን በቀላሉ የሚያይ አይደለም። በተለጣፊ ላይ ጊዜ አታጥፎ የለየላቸው ወያኔዎች ናቸው ይባል በነበረበትም ወቅት ይህን ችላ ብለን በሁለቱም በወያኔ ሁሉም ተለጣፊዎች ላይ ከወያኔ ተለዩ ቀስቀሳ ከማካሄድ አልፈን ሰርገን በመግባት መሰራት ያለበትን ሰርተናል። ስለዚህም ቀደምም ለህዝብ ስናሳስብ እንደነበረው ኢዴፓ የሚባል የወያኔ አገልጋይ ቡድን በወያኔ ሲቋቋም ውስጡ ገብተን አውቃት እንዳጋለጥ ነው። በተለጣፊው ዘንድ ያለው ሁኔታ ለእኛ ምስጢር አይደለም። በሰማያዊ ፓርቲ አማካይነት ተሞክሮ የነበረውንም ሻጥርና ማደናገር አክሽፈነዋል ብለን በሙሉ ልብ እንናገራለን። ማን እንደሆነና ማን አሁንም የወያኔን ተልእኮ እያሟላ እንደሆነ አላጣነውም። ለማንኛውም ግን ተለጣፊዎች አቋም ቀየርን ካሉ ወያኔን ላገለገለውና ለማንም ህዝብ ላልጠቀመው ነጋሶ ጊዳዳ መኪና እንገዛለን ማለት ከህዝብ ጎን ቆሞ መታገል ማለት አይደለምና ጸረ ወያኔ አቅጣጫን ያዝን ካሉ ህብረት ጠሪና መሪነን ብለው ሊሰየሙ ከመቸኮላቸው በፊት በተጨባጭ ወያኔን በቅጡ የሚቃወምና ህዝቡ የሚፈልጋቸውን እርምጃዎች ወስዶ የራስን ማንነትና ከወያኔ መለየት ይፋ ማድረግ መቻል ያሻል። የለመደባቸው ግርግር ሲያዩ ሊሰረቁ የሚመቻቹና አሁንም ትላንት ህዝብ ሲፈጅ የነበረውን ህዝብ ሲፈጁ የነበሩትን ከመቅጽበት ህዝባዊና ነጻ አውጪ መሪ ሊሉ የተነሱትንም አደብ ግዙ እንላቸዋለን። ከወያኔ እየተለየን ነው የሚሉትንም በዚሁ በርቱ ግፉበት እያል እንደ 97ቱ ቅንጅት ማለትም ድልን በምን እናስከብራለን ሲባሉ አሜሪካ ያስከብርልናል ብለው እንደነበሩት ሳይዘናጉ ወያኔ ያለውን ኃይልና ያፈና እይታቸው አስገብተው እንዲዘጋጁ እናሳስባቸዋለን። የትግሉ ባለቤት ህዝብ ነውና በአውድማው ሰልፋቸው ከወያኔ ጋር ሆኖ ከርሞ ዛሬ ይህን ልንተው ነው ካላችሁ የህዝብን ሚናና መጪ ድል ነጠቃ ውስጥ እንዳትገቡም እንመክራለን። የአማራውን ህዝብ ኢህዴን ብአዴን የተባሉት ለወያኔ አሳልፈው ሰጡት ጎዱት እንጂ በቅርቡም ሳይቀር ግጨው የትግራይ ነው ብለው ፈረሙለት እንጂ የጠቀሙት ቅንጣትም ነገር የለም። እነዚህን ተለጣፊዎች ለመበታተንና አባሎቻቸው ከህዝብ ጎን እንዲቆሙ ለማድረግ ገና ወያኔ ስልጣን ሲይዝ ጀምሮ የሰራንበት ታምራት ላይኔንም ለእስር እንዲዳረግ ያደረግንበት ወዘተ ወዘተ ሰርተናል። የኦሮሞ ህዝብ ይህ ነው የማይባል ፍጅት ሲደርስበት ኦህዴድ ከወያኔ ጋር አብሮ ፈጀው እንጂ ተከላካይ አልሆነለትም። ከአጼው ዘመን ጀምሮ የኦሮሞን ህዝብ ፍትሃዊ ትግል ሳያወላውል የደገፈ ቢኖር ኢህአፓ መሆኑን የማያውቅ የለም። ዛሬ የኦሮሞ ድርጅቶች መሪዎች ነን ብለው ጽንፈኛንም አቋም እስከ መያዝ የደረሱት ደርግ የኦሮሞ የጭቁኑ መንግስት ነው ብለው ከደርግም ከመኢሶንም ከኢጫትም ጋር በማበር አንድም ከህዝብ ሲነጠሉ ኋላም የኢህአፓን አጥቂ መሳሪያዎች ሆነዋል። ኢህአፓ ግን የደርግን ጸረ ህዝብነት ከማጋለጥ የተቆጠበ ሳይሆን በርካታ የኦሮሞ ምሁራንንም አጥፎ ለዴሞክራሲና ለመብት ታግሏል። ወያኔ ወደ ስልጣን ሊመጣ ሲልም ኦነግ ይህንን ሂደት እንዳያጅብ ከመሪዎቹ ጋር በሚስጥር ብንነጋገርም ጫና በዛብን በሚል ወደ ለንደን ተጉዘው ለሻቢያና ለወያኔ መሳሪያ ሆነው ሽግግርን በተባለው በነበረው ሁኔታ አትግቡ ሲባሉ በእምቢኝ ወያኔን መርጠውና በጸረ አማራው ጸያፍ ዘመቻ አጃቢ ሆነው ለ12 በርጩማ የኦሮሞን ህዝብ ብኩርና አሳልፈው ሊሸጡ ችለዋል። ሳይውል ሳያድርም ወያኔ ኦህዴድ የተባለውን ተለጣፊ ይዞ ሲያስጨንቃቸውና ከሀገራቸው ውጡ ብሎ የመውጫ ቪዛ ሲሰጣቸው በኤርትራው አምባሳደር በኃይሌ መንቆሪዎስ አቅራቢነት ለንጮረታና ዲማኖጎ መለስ ዜናዊ ጋር ቀርበው ተለቃቅሰው ተሰናብተው መውጣታቸውንም እናስታውሳለን። በዚያን ጊዜ የኦነግ ጦርና ካድሬዎች በእስር ላይ ነበሩ። ታማሚ የነበሩትን ፕሮፌሰር አስራት ለእስር ተዳረጉ እንጂ ቪዛ አውጥተው ከሀገራቸው ባድዋ ውርጋቶች አልተባረሩም ነበር። ይህን ሁሉ ማንሳት የተገደድነው ለሕዝብ ቆመናል ያሉት ራሳቸውን ተቃዋሚ የሚሉትም ቢሆኑ ለሕዝብ ጠቀሜታ ያልሰጡ ከመሆናቸውም በላይ ተለጣፊዎቹም ሚናቸው ምን ያህል አስከፊ እንደነበር መርሳት አያሻም ለማለትም ነው። ስያብርሃ የተባለ ወያኔ ከመለስ ተጣላው ብሎ ከሀገር ሲወጣ አርበኛ አገር ወዳድ ብለው የተቃዋሚውን ጎራ ክፍት አድርገው ሊያቅፉት ሲሉ የሰውየውን ይዘት በመግለጽ አትሳሳቱ፣ በግርግር አትደናገሩ ብለን ባሳሰብ የደረሰብንን ስሜታዊ ጫጫታ የምንረሳው አይደለም። ለመለስ ሞት ጸጉሩን የነጨውና አሁንም ወልቃይት ጠገዴ ወዘተ የትግራይ ነው ባዩ ስዬ የት ደረሰ? አሁንስ ወደ ወያኔ ተመልሶ ምን እያደረገ ነው? በቂ ትምህርት አለንና ነጋ ጠባ ለአላፊ አግዳሚው አወናባጅ የሌለውን ችሎታና ያልያዘውን አቋም እየሰጠን መታለል የለብንም ማለት እንገደዳለን። በነጋዴ ፖለቲከኞች መዘረፍ ከሆነ በእውነቱ የግል ጅልነትን የሚመለከት ነውና ብዙም አያስጨንቀንም። የአገር ጉዳይ ሲሆን ግን መደናገሩ አገር አልባ እንዳያደርገን እንሰጋለን። መጽሐፋቸውን ለስዬ መታሰቢያ የሰጡትን የተቃዋሚ ቡድን መሪዎች ያጤኗል። ይህን ሁሉ አጢኖ ግን ስንለፋበት የቆየነውን የወያኔዎች እርስ በርስ መነካከስና መፈራቀቅ ሲመጣ መጥቷልና አሁንም በስልትና በብልሃት ልንጠቀምበት ይገባል። የሕዝብን ሚናና ድል ለመንጠቅ የሚቅበዘበዙትን ሁሉ እናወግዛለን። የትግሉ ባለቤት ሕዝብ ብቻ ነው። ኅብረታችንና ጸረ ወያኔ ሁለገብ እርምጃችን ይጠናከር።
አገሩን አይለቅም መቼም ካልገባው Thank you.